ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጳጉሜ 3 2012 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያ መንግስት ያልተቀበለውና በትግራይ ክልል ብቻ የሚካሄደው ምርጫ ነገ ጳጉሜ 4 2012 ዓመተ ምህረት ይካሄዳል።
ወራንት አፍቆን ጻፍ ናውናን ከይድ ሐሳባት ይርሊ
ትግራይ ነገ ወዴት ናት? ወዴት ነው የምንሄደው? ሐሳቦች ያስፈልጋሉ፣ ውድድሮችም ያስፈልጋሉ። በዲሞክራሲያዊ መንገድ ሂደቱ እንዲቀጥል ይህ ምርጫ ያለፈው አደረ በመጠበቅ ለቀጣይም ተስፋ የምናስተሳስርበት ነው።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን የሰማችኋቸው። ዘገባው ባብይ ርዕስ ይቀርባል። አዲስ አበባ ከተማ ራስዋን በራስዋ የምትተዳደር የፌዴሬሽኑ አንድ አካል ሆና እንድትመሰረት ዘመቻ መጀመሩን ባልደራስ ለእውነተኛ ዲሞክራሲ ፓርቲ ይፋ አደረገ። ይህ ጥያቄ በሀገሪቱ ህገ መንግስት እውቅና ቢያገኝም ተግባራዊ እንዳልተደረገም አስታውቋል። ዘገባ ይኖረናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅታችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ፍስሐዬ ነኝ። ሳይመን ማርክስ የተባለው ለአሜሪካ ድምፅም የሚሰራ ዘጋቢ በትግራይ ክልል ስለሚካሄደው ምርጫ ለመዘገብ ለመጓዝ ሲል ትላንት ቦሌ ዓለም አቀፍ አይሮፕላን ማረፊያ ላይ እንደደረሰ ፓስፖርቱና ተንቀሳቃሽ ስልኩ ተነጥቆ ወደ ትግራይ እንዳይጓዝ እንደታገደ ተናግሯል። ማክስና ሶስት ለአውሎ የዜና ድረገጽ የሚሰሩ ጋዜጠኞች የኢትዮጵያ ፌዴራል መንግስት ህገወጥ ነው ስላለው የትግራይ ምርጫ ለመዘገብ ሊጓዙ ሲሉ ነው የታገዱት። የጸጥታ ባለስልጣኖች ፓስፖርቱን፣ ኮምፒውተሩን፣ የጋዜጠኝነት መታወቂያውን፣ የመኖሪያ ካርዱንና ተንቀሳቃሽ ስልኩን እንደነጠቁት መቼ እንደሚመልሱለት እንዳልተነገረው ጠቁሟል። በትግራይ ምርጫ በ3 ሚሊዮን የሚገመቱ ሰዎች ድምፅ ይሰጣሉ ተብሎ እንደሚጠበቅ ተገልጿል። ሳይመን ማርክስ ከአዲስ አበባ የላከውን ዘገባ ስመኝሽ የቆየ ታቀርበዋለች።
በጳጉሜ 4 ሊደረግ የታቀደው የክልል ምርጫ ሀገሪቱን ወደ ተሻለ የፖለቲካ ምህዳር ለማሻገር ጥረት እያደረገ ለሚገኘው የጠቅላይ ሚኒስትር አብይ አህመድ መንግስት ፈተና ሆኖበታል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊት የፓርቲዎችን ጥምረት ለ27 አመታት የመራው የትግራይ ክልል መንግስት ምርጫ ማራዘሙን አጥብቆ ተቃውሞ በክልሉ የሚደረገውን ምርጫ ለማስቆም መሞከር ግን ጦርነት እንደማወጅ ነው ብሏል። የኢትዮጵያ ፌዴሬሽን ምክር ቤት ባለፈው ቅዳሜ ባደረገው ስብሰባ በትግራይ የሚካሄደው ምርጫ ህገወጥ ነው ቢልም ምርጫውን ለማካሄድ የቆረጠው ክልል ላይ ምንም አይነት ማዕቀብ ከመጣል ግን ተቆጥቧል። የሰብአዊ መብት ተሟጋች ድርጅቶች በጋዜጠኞች ላይ ደረሰውን ወከባ ያወገዙ ሲሆን በትግራይ የሚደረገውን ምርጫ አይነት ክስተቶችን የውጭም ሆነ የሀገር ውስጥ ጋዜጠኞች መዘገባቸው አስፈላጊ ነው ብለዋል። የሂውማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር የሆኑት ላቲሺያ ባደር ለአሜሪካ ድምጽ እንደተናገሩት በትግራይ እየተካሄደ ያለውን ነገር ህዝብ ማወቅ ይፈልጋል። የፌደራል መንግስቱ የሀገር ውስጥ የሚሆን የውጭ ጋዜጠኞችን በሀገሪቱ ያለውን የፖለቲካ እንቅስቃሴ ከመዘገብ ሊያግዳቸው ይገባም ብለዋል። ባለፈው ሳምንት የኢትዮጵያ ብሮድካስት ባለስልጣን ምርጫው እውቅና የሌለው በመሆኑ ጋዜጠኞች እንዳይዘግቡ ማስጠንቀቂያ ሰጥቶ ነበር። የጠቅላይ ሚኒስትሩ ቃል አቀባይ በጉዳዩ ላይ አስተያየታቸውን ለመስጠት ፈቃደኛ ባይሆኑም የኢትዮጵያ የውጭ ዘጋቢዎች ማህበር ባወጣው መግለጫ በትግራይ የሚደረገውን ምርጫ ጋዜጠኞች እንዳይዘግቡ መከልከሉ እንዳሳሰበው ገልጿል።
ትላንት አልሸባብ በከፈተው ጥቃት 4 የሶማሊያ ወታደሮች ተገድለዋል። አንድ የአሜሪካ ወታደር እንደቆሰለም ተዘግቧል። ጥቃቱ የተከፈተው ከኪስማዩ ወደብ ከተማ 60 ኪሎ ሜትር በሚርቅ የወታደራዊ ሰፈር መሆኑ ታውቋል። ወታደሮቹ የሞቱት መኪና ውስጥ የተጠመደ ቦምብ ሰፈራቸውን ስኒ ማለዳ ላይ ባጠቃበት ወቅት መሆኑን አንድ በጁባላንድ ክልል ያሉ የክልል አስተዳደር አንጋፋ መሪ ተናግረዋል። አንድ የአሜሪካ ወታደር የሚገኝባቸው በርካታ የሶማሊያ ወታደሮች እንደቆሰሉ ባለስልጣኑ ተናግረዋል። የሶማሊያ የጤና ሰራተኞች በገለጹት መሰረት በኮቪድ-19 ልንያዝ እንችላለን በሚል ስጋት ወደ ጤና ጣቢያዎችና ወደ ሆስፒታሎች መሄዱን ስለሚያስወግዱ ሶማሊያ ውስጥ ከወሊድ ጋር በተያያዘ የሐኪም ምርመራ የሚያደርጉት እናቶችና የህፃናት መከተብ ቁጥር እየቀነሰ ሄዷል። የጤና ሰራተኞች ታዲያ ለነፍሰ ጡር ሴቶችና ለህፃናት የሚያስፈልገው ሕክምና ካልተደረገ በስተቀር ከኮቪድ-19 በባሰ ለህልፈት በሚዳርጉ የሚዘወተሩ በሽታዎች ሊጠቁ ይችላሉ የሚል ስጋት እንዳላቸው ገልጸዋል። የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይል ደቡብ ሱዳን ውስጥ ቦር ከሚገኘው የአገር ውስጥ ተፈናቃዮች መጠለያ ሰፈር በመውጣቱ ተፈናቃዮቹ ስጋት ላይ መሆናቸው ታውቋል። የአገር ውስጥ ተፈናቃዮቹ መሪ 3500 የሚሆኑት ተፈናቃይ ቤተሰቦች ለታጠቁ ወንጀለኞች ጥቃት የተጋለጡ ናቸው ብለዋል። ቦር ያሉት የተፈናቃዮቹ መሪ ማኳት መንከም የሰላም ጥበቃው ኃይል ባለፈው ሳምንት ማክሰኞ ከሰፈሮች መውጣቱን ለአሜሪካ ድምፅ ሲገልጹ አስቀድሞ አላሳወቁንም፣ ንጋት ላይ ስንነሳ ሰላም ጠባቂዎቹ በቦታው አለመኖራቸውን አየን ብለዋል። ሰዎች በስጋት ምክንያት ከቦታ ቦታ እየተዘዋወሩ እንደሆነም ገልጸዋል። ደቡብ ሱዳን ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ ዴቪድ ሼር ባለፈው አንድ ጁባ ላይ ባደረጉት ጋዜጣ ጉባኤ ሲናገሩ የሀገር ውስጥ ተፈናቃዮቹ በአሁኑ ወቅት በሰላም ወደ የአካባቢያቸው ለመመለስ ስለሚችሉ የተባበሩት መንግስታት ድርጅት የደቡብ ሱዳን ተልእኮ ወታደሮቹን ከአካባቢ ማስወጣት ጀምሯል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በደቡባዊ አፍሪካ በ45 ሚሊዮን የሚገመቱ ሰዎች የምግብ ዋስትና እንደማያገኙ የዓለም የምግብ ፕሮግራም ጠቁሟል። በቂና አቅማቸውን የሚመጥን ተመጣጣኝ ምግብ የማያገኙ ሰዎች ብዛት ካለፈው ዓመት በ10% ከፍ ማለቱን የምግብ ፕሮግራሙ አክሏል። ለምግብ ዋስትና እጦት ዋና ምክንያት የሆኑት የኮቪድ-19 ወረርሽኝ ክስተት፣ ከአየር ንብረት ለውጥና የበርካታ ሀገሮች ኢኮኖሚ በመንገዳገድ ላይ የሚገኝ ከመሆኑ ጋር ተዳምሮ ነው ተብሏል። ከሁሉም የተጎዳቸው ግን ዚምባብዌ መሆኗ ታውቋል። በሀገሪቱ የምግብ ዋስትና እጦት የገጠማቸው ሰዎች እስከ ታህሳስ ወር ባለው ጊዜ ውስጥ 8.6 ሚሊዮን ይሆናሉ ተብሎ ይጠበቃል። የደቡባዊ አፍሪካ ቀጠና በተለይም የአየር ንብረት ለውጥ የሚያደርሰው ጉዳት ተጋላጭ መሆኑን በደቡባዊ አፍሪካ የዓለም የምግብ ፕሮግራም ስራ አስኪያጅ ሎላ ካስትሮ ተናግረዋል። በመጨረሻም የኮቪድ-19 ዜናዎች። ከቅርብ ዓመታት ወዲህ የጤና ጥበቃ ስርዓታቸውን ያጠናከሩት ሀገሮች በኮቪድ-19 ወረርሽኝ ወቅት የተሻለ ውጤት ማሳየታቸውን የዓለም የጤና ድርጅት ትናንት ገልጿል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ትናንት ባደረጉት ዕለታዊ መግለጫ ሀገሮች ለቀጣዩ ለመዘጋጀት እንዲችሉ ከወቅቱ የወረርሽኝ ሁኔታ መማር ይኖርባቸዋል ብለዋል። ታይላንድን፣ ሞንጎሊያን፣ ሴኔጋልን እና ሌሎች ሀገሮችን ዓለም አቀፍ ወረርሽኝን ለመከላከል ላደረጉት ጥረት አሞግሰዋቸዋል። በሌላ በኩል ደግሞ ስፓኝ የቫይረሱ በሽተኞቿ ብዛት ከግማሽ ሚሊዮን በላይ ለመድረስ የመጀመሪያዋ የአውሮፓ ሀገር ሆናለች። በዓለም ደረጃ 27.3 ሚሊዮን የሚሆኑ ሰዎች በኮቪድ-19 መያዛቸው ታውቋል። በሞት የተለዩት ደግሞ 893,000 ደርሰዋል። ከስፓኝ የጤና ሚኒስቴር በተገኘው አሃዝ መሰረት 525,549 የቫይረሱ በሽተኞች አሏት። የሞቱት 29,516 መድረሳቸው ተገልጿል። ፈረንሳይ ውስጥ 367,174 በቫይረሱ የተያዙ ሰዎች እንዳሉ፣ በሞት የተለዩት 30,732 መሆናቸውን፣ በብሪታንያ ደግሞ 352,451 የኮቪድ-19 በሽተኞች መኖራቸውን፣ የሞቱት 41,643 መሆናቸውን ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። ደቡብ ኮሪያ ውስጥ በብዙ ሺህ የሚቆጠሩ የሕክምና አሰልጣኞች ለሶስት ሳምንታት ለሚጠጋ ጊዜ ስራ ካቆሙ በኋላ ዛሬ ወደ ስራ ገበታቸው ተመልሰዋል። የእነሱ ስራ ማቆም በአዲስ መልክ ያገረሸውን የኮቪድ-19 መዛመትን ለመከላከል የሚደረገውን ጥረት እንዳወሳሰበ ተገልጿል። የሕክምና አሰልጣኞቹ እንደ አውሮፓ አቆጣጠር ነሐሴ 21 ቀን ስራ ያቆሙት መንግስት በሕክምና ትምህርት ቤቶች ላይ ያደረገውን ለውጥ በመቃወም ነው። እነዚህ ስራ ቆመው የነበሩ ሰልጣኞች በአስቸኳይ የሕክምና ክፍሎችና በጠና የታመሙ ሰዎች በሚታከሙባቸው ክፍሎች ወሳኝ ሚና ያላቸው በመሆኑ ትልልቅ ሆስፒታሎችን ወጥተው መቆየቱ ታውቋል። አድማጮች፣ የምሽት ዜናችን አበቃ። መልካም ምሽት።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጳጉሜ 3 2012 ዓ.ም ምሽት ፕሮግራም ነው። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ መንግስት ያልተቀበለውና በትግራይ ክልል ብቻ የሚካሄደው ምርጫ ነገ ጳጉሜ 4 2012 ዓ.ም ምረት ይካሄዳል። በምርጫው የሚሳተፉ አምስት ፓርቲዎች የትግራይ ህዝብ የራስን እድል በራስ የመወሰን መብት አሳልፈን አንሰጥም በማለት በትላንትናው ዕለት በጋራ በሰጡት መግለጫ ገልጸዋል። በዚህ የትግራይ ክልል ምርጫ ድምጽ ለመስጠት ከ2.7 ሚሊዮን በላይ መራጮች ተመዝግበዋል። የመቀሌው ዘጋቢያችን ሙልጌታ አጽብሃ ዝርዝር ዘገባ አለው።
የኢትዮጵያ የፌዴራል መንግስት ያልተቀበለው በትግራይ ክልል የሚካሄደው በዚህ ምርጫ በ38 የምርጫ ክልል ህወሓት፣ ባይቶና፣ ሳልሳይ ወያነ፣ ውድብና ጽነትና አሲምባ ዲሞክራሲያዊ ፓርቲዎች እየተሳተፉ ይገኛሉ። የሀገሪቱ የፌዴሬሽን ምክር ቤት ምርጫው ህገ ወጥና ተቀባይነት የሌለው በማለት ውሳኔ አስተላልፏል። የትግራይ ክልል በበኩሉም ይህ ምርጫ የራስን እድል በራስ የመወሰን መብት የሚረጋገጥበትና የማንደራደርበት ነው ብለዋል። በክልሉ በሚካሄደው ምርጫ የሚሳተፉ የሁሉም ፓርቲዎች ሊቃነ መናብርት በትናንትናው ዕለት በጋራ መግለጫ ሰጥቷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ምርጫው በብዙ ችግሮች ውስጥ ሆነን የምናካሄደው ነው በማለት ገልጸው፣ ሆኖም ግን የሰማዕታት አደራ የሚጠበቀው የወደቁለትን የራስን እድል በራስ የመወሰን መብት በማረጋገጥ ነው ብለዋል።
ትግራይ ተኣት ኮን ጽባሕ ናብ ኢናን ከይድ ሓሳባት የድሊ ትዝበሃ ዘሎ ውድድራት የድሊ ስለዚህ የዴሞክራሲያዊ መንገድ ደውን ተኸይድ ኸይድ
ትግራይ ነገ ወዴት ናት? ወዴት ነው የምንሄደው? ሀሳቦች ያስፈልጋሉ፣ ውድድሮቹም ያስፈልጋሉ። በዲሞክራሲያዊ መንገድ ሂደቱ እንዲቀጥል ይህ ምርጫ ያለፈው አደራ በመጠበቅ ለቀጣይም ተስፋ የምናስተሳስርበት ነው። እንደ ህዝብ ነው ማየት ያለብን። ለዛ ነው ትግራይ ትመርጣለች፣ በምርጫውም የምታሸንፈው ትግራይ ናት የምንለው። ህዝብም እንደዛው አሸናፊ ነው። ሂደቱም ዓለም እየተመለከተው ነው። ትልቅ ትርጉም ስላለው ነው ያሉት። በትግራይ ክልል በሚካሄደው ምርጫ የተሳተፉ ፓርቲዎች ከህወሓት ውጭ አዲሶች ቢሆኑም ችግሮች ተቋቁመው እዚህ ስለደረሱ ሊመሰገኑ ይገባል በማለትም ዶክተር ደብረጽዮን ተናግረዋል። የብሔራዊ ባይቶ አባይ ትግራይ ባይቶና ሊቀመንበር አቶ ኪዳነ አመነ በበኩላቸው ምርጫው በትግራይ የመከባበር ፖለቲካ እንዲመጣ ድርሻ እንዳበረከተ ገልጸዋል።
ከም ባይቶና ጥዕና ዘሎ ፖለቲካ ኣብ ትግራይ ክጥጠቅ ከም ውድብ ድልውነት ኣለና ብፍላይ ኣብ ቅድምና ዘለዉ ብዙሕ መስዋዕት ዝኸፈሉ ከምኒ ዶክተር ደብረጽዮንን ካልኦትን።
ባይቶና ጤናማ ፖለቲካ በትግራይ እንዲያብብ እንደ ፓርቲ ዝግጁነት አለን። በተለይ እንደነ ዶክተር ደብረጽዮን ያሉ ብዙ መስዋዕትነት የከፈሉ ካላከበርን ነገ እኛም አዲሶቹ ወጣቶች የሚያከብረን ትውልድ አይመጣም። በመከባበር የተመሰረተ ስንል ዛሬ ዶክተር ደብረጽዮን ካላከበርኩ ነገ ኪዳነ የሚከበርበት መድረክ አይፈጠርም። አሁን የምንፈጽመው ከትናንት በመውረስ ነው ያሉት። የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያሉ ጎድፋይ በበኩላቸው የትግራይ መንግስት ያለውን ስልጣን ሁሉ በሚገባ እንዲጠቀም ስለምንፈልግ ምርጫው መካሄዱ ደስተኞች ነን ብለዋል። ሌላው በመድረኩ የነበሩ የውድብ ናጽነት ትግራይ ሊቀመንበር አቶ ግርማይ በርሃም ምርጫው መካሄዱ የትግራይ ክልል የራስን እድል በራስ የመወሰን መብት አሳልፎ እንደማይሰጥ ያሳየበት፣ ክልሉ በአጭር ጊዜ ጥሩ የሚባል ምርጫ ማዘጋጀት እንደሚችል አሳይተዋልም በማለት ገልጸዋል።
ናብዚ መረፃ ብዕል ካብን ኣትስ ክልተ ረሃዊ ስካዕ ኣብዘነዋረ ዘርአናዮ ናይ መረፃ ከይድ ግን
ወደዚህ ምርጫ ከገባን ከቆጠርነው ገና ሁለት ወራችን ነው። በእነዚህ ወራት ያየነው የምርጫ ሂደት ግን በኢትዮጵያ ካየናቸው የምርጫ ሂደቶች በ97 ዓመተ ምህረት የተካሄደው በተለያዩ መመዘኛዎች የተሻለ የሚባለውን ከሱ ጋር የሚስተካከል ነው። ገና ጀማሪ የምርጫ ኮሚሽን ይዘን ገና ህፃናት ተፎካካሪ ፓርቲዎችም ይዘን ትልቅ ልምድ ያለው ህወሓትም በኢትዮጵያ የነበረው ፕሮጀክት እንቅፋቶች ገጥመውት ያለ እስካሁን የሄድንበት ግን ተጋሩ በአንድነት ከቆምንና ከወሰን ታሪክ እንደምንሰራ ማሳያ ነው ነው ያሉት የአሲምባ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ዶሪያስ ገደም። የክልሉ መንግስት ለውጥ እንዳመጣ ይተናል ብለው ሆኖም ግን በወረዳና ቀበሌዎች ያሉ አመራሮች ያልበሰሉና ለዲሞክራሲያዊ ሂደቱ የሚያደናቅፉ ናቸው ብለዋል። የሁሉም ተፎካካሪ ፓርቲዎች ሊቃነ መናብርት ዶክተር ደብረጽዮንና መንግስታቸው ለምርጫው ላበረከቱት አስተዋጽኦ አመስግነዋል። የፌደራል መንግስት ህጋዊ አይደለም በማለት የማይቀበለው የትግራይ ምርጫ ከ2.76 ሚሊዮን በላይ መራጮች ተመዝግበው በነገው ዕለት ይመርጣሉ ተብሏል። በምርጫው 672 የምርጫ ጣቢያዎች ያሉ ሲሆን ኮሮና ለመከላከል በበጎ ፈቃደኞች የኬሚካል ርጭት እየተካሄደ መሆኑ የክልሉ ምርጫ ኮሚሽን ገልጿል። በነገው ዕለት ከጧት 12 ሰዓት እስከ አመሻሹ 12 ሰዓት በሚካሄደው ምርጫ ወደ ምርጫ ጣቢያ የሚገቡ ሰዎች ርቀታቸው ተጠብቀው የኮሮና ቫይረስ መከላከያ መንገዶች እንዲጠቀሙ እንደሚደረግ ኮሚሽኑ ገልጿል። የፌደራል መንግስት በኮሮና ቫይረስ ርጭት ስጋት ሀገራዊ ምርጫው ያራዘመው ሲሆን የትግራይ ክልል ብቻዋን ተለይታ የምታካሄደው ምርጫ ህጋዊነት የሌለው ባይነትም የሌለው በማለት ሲገልጽ ቆይቷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙልጌታ ጽብሃን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኦሮሚያ ኒውስ ኔትወርክ ኦኤንኤን ጋዜጠኞች ስራ ላይ ያሉ በአዲስ አበባ ፖሊስ ተይዘው መታሰራቸውን የድርጅቱ ስራ አስፈጻሚ አቶ ሶርሳ ደበላ ለአሜሪካ ድምጽ ተናግረዋል። ጋዜጠኞቹ ፍርድ ቤት እንዳልቀረቡ ተሰምቷል። ከአዲስ አበባ ፖሊስ ኮሚሽን መልስ ለማግኘት ያደረገችው ጥረት እንዳልተሳካ ጠቁማ ፀሐይ ዳምጠው ተከታዩን ዘግባለች።
ጋዜጠኞቹን ጨምሮ ቁጥራቸው ከ20 በላይ ነው የተባለ ሰዎች የተያዙት ከትናንት በስቲያ ጳጉሜ 1/2012 ዓመተ ምህረት ለአዲሱ ዓመት የበዓል ፕሮግራም ቀረጻ ያካሄዱ ሳሉ እንደነበር የኦሮሚያ ኒውስ ኔትወርክ ኦኤንኤን ዋና ስራ አስፈጻሚ አቶ ሶርሳ ደበላ ተናግሯል።
ኢትዮጵያን አዲሱን ዓመት 2013ን መምጫ ምክንያት በማድረግ እንግዲህ ዝግጅት ነበራቸው። ይህን ዝግጅት ለመቅዳት ከቁማሉ የሚባል ባህል ምግብ ቤት ነው ሄዱት። እዚህ ልደታ አካባቢ እዛ ላይ ያሉ ነው የተያዙት። ጋዜጠኞቹ እንግዲህ ካሜራ ሰዎች አሉ፣ ሾፌር አላቸው። የተወሰዱት ወደ ሶስተኛ ፖሊስ ጣቢያ ስለሆነ አዲስ አበባ ፖሊስ ነው የያዛቸው ብለን ነው የምናስበው። ምክንያቱም ይሄ ጣቢያ በእነሱ ስር ስለሚተዳደር ለምን እንደሚይዟቸውም ሳይነገራቸው ነው ተይዞ የተወሰዱ ነው የሰማ ነው። ይሄው ነው የምናውቀው ማለት ነው።
ጋዜጠኞቹ ከታሰሩ ሶስተኛ ቀናቸው መሆኑን የሚናገሩት አቶ ሶርሳ ቤተሰብም ሆነ የድርጅቱ ኃላፊዎች ከግለሰቦቹ ጋር መገናኘት እንዳልቻሉ ገልጿል።
ለማግኘት ትላንትና ጥረት አድርገናል። በዘመድ በኩልም ጥረት አድርገናል። በመስሪያ ቤቱ በሚዲያውም በኩል ጥረት አድርገናል። እድሉን ሊሰጡን አልቻሉም። ኃላፊዎች ስብሰባ ላይ ናቸው። በፈላ ያሉ ፖሊሶች ደግሞ የሚሰጡን መልስ ማግኘት አይቻልም ነው ሂዶ ከዚህ ነው በቃ ከዚህ በላይ ምንም ማግኘት የመጨረሻ ስልክ ያገኘ ነው እንግዲህ የቡድኑ ኃላፊ የሆነው በሱ ዱላ የሚባል ጋዜጠኛ መጨረሻ ላይ ሶስተኛ ፖሊስ ጣቢያ ሲገባ ለምን እንደያዙንም አናውቅም፣ ሁላችንንም ሾፌራችንን ጨምሮ ሽማግሌዎቹ እንግዶቻችንን ጨምሮ ይዘውን ይኸው ሶስተኛ ፖሊስ ጣቢያ ገብተናል የሚል ቃል ብቻ ነው የነገረኝ።
ጋዜጠኛ ሞኔት በዳሳ የስራ ባልደረቦቿን አሉ የተባለበት ሶስተኛ ፖሊስ ጣቢያ ሄዳ ከጋዜጠኞቹ ጋር መገናኘት እንዳልቻለች ተናግራለች።
ዛሬ የስራ ቀን ነው እና ማንንም አናስገባም። መምጣት የምትፈልጉ ከሆነ ወይም መጠየቅ የሚችሉት ቅዳሜና እሁድ ብቻ ነው እንጂ አናስገባም በማለት ከአሁን እንግዲህ በባህል ልብስ ነው የታሰሩት። ምንም ቅያሪ ልብስ ይዘው አልወጡም። እንዲህ አይነት ነገር ይከሰታል ብሎ ያሰበ ሰው የለም። ሴቶቹም እንደዚሁ በወጡበት በባህል ልብስ ነው ታስሮ ያሉት ሁሉም።
ጋዜጠኞቹን ጨምሮ የዝግጅቱ ታዳሚዎች ከታሰሩ ወዲህ ከቤተሰብ ጋር አለመገናኘትና ፍርድ ቤት አለመቅረብ ሕግን ይጻረራል ብለዋል የሕግ ባለሙያና ጠበቃው አቶ ወንድሙ ይብሳም።
በመጀመሪያ ደረጃ የአንድ ሀገር ዜጋ ሁሉም ሰው ሀብታምም ይሁን ድሃም ይሁን የተማረም ይሁን አልተማረም ታዋቂ ምን አዋቂ ሊጠረጠርና ሊከሰስ ይችላል። አንዴ መሰረታዊ ዓለም አቀፍም የኢትዮጵያ ህጎችም የሚያረጋግጡት ነው። ከተጠረጠረ ይያዛል። በ24 ሰዓት ውስጥ፣ በ48 ሰዓት ውስጥ፣ በ72 ሰዓት ውስጥ ፍርድ ቤት መቅረብ አለበት። ይህንን አለማድረግ ማለት የሀገሪቷን ህግ አለማክበር ማለት ነው። ይሄ ደግሞ መንግስትን ያስጠይቃል። ዝም ብሎ ሰዎችን አስሮ ማስቀመጥ ተገቢ አይደለም። ሽብር ክስ ካልሆነ በቀን 7 ቀን 7 ቀን 4 ጊዜ ሊሰጠው ይችላል ማለት 28 ቀን። በዚህ በ28 ቀን ውስጥ አቃቢ ህጉ ክስ ካልመሰረተ ፖሊስ ምርመራውን አልጨረስኩም ካለ ሰው በነጻ ይለቀቃል። ካልሆነ ደግሞ የዋስ መብት ይጠበቅለትና መረጃውን ባገኘ ጊዜ ይከሰሳል ማለት ነው። ስለዚህ ከዚህ ውጭ ዝም ብሎ አንድ ሰው እንዲሁ ተጠርጥሮ አርተ ብሎ በትምህርት ቤት በመጋዘን ያለምንም ነገር መቀመጥ ህገወጥ ነው።
ከአዲስ አበባ ፖሊስ ኮሚሽንና ከመስተዳደሩ ስለ ጉዳዩ ተጨማሪ መረጃና ምላሽ ለማግኘት ለማጣራት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። አዲስ አበባ ከተማ ራስዋን በራስዋ የምታስተዳድር የፌዴሬሽኑ አንድ ክልል ሆና እንድትመሰረት ዘመቻ መጀመሩን ባልደራስ ለእውነተኛ ዴሞክራሲ ፓርቲ ይፋ አደረገ። ይህ ጥያቄ በሀገሪቱ ህገ መንግስት ዕውቅና ቢያገኝም ተግባራዊ እንዳልተደረገም አስታውቋል። መለስካቸው አማሃ ዘገባውን ያስደምጣናል።
ባልደራስ ለእውነተኛ ዴሞክራሲ የተሰኘው ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው ጽሑፍ እንዳመለከተው አዲስ አበባ ራሷን የማስተዳደር መብት በህገ መንግስቱ የታወቀ ቢሆንም በፌዴሬሽን ምክር ቤት ጭምር ኢፍትሐዊ በሆነ መንገድ ውክልና የላትም ብሏል። ይህ ብቻ አይደለም፣ ህገ መንግስቱ ከሚደነግገው ውጪ ስትተዳደር የቆየች በህወሓት ኢህአዴግ እና አሁን ደግሞ በኦህዴድ ብልጽግና ነው ይላል። ባጭሩ የአዲስ አበባ ህዝብ በህገ መንግስቱ የራሱን አስተዳደር አይነትና አስተዳዳሪዎቹን የመምረጥ መብቱ የታወቀለት ሆኖ ሳለ ይህን መብቱን ተከልክሎ ኖሯል ሲል ይከሳል። የፓርቲው የውጭ ጉዳይ ኃላፊ ዶክተር ሶሎሞን ጌታን እንዳሉት ደግሞ የሀገሪቱ ከ60-70% የሚሆነው ምጣኔ ሀብታዊ እንቅስቃሴ በሚካሄድበት አዲስ አበባ ከተማ የሚኖረው ህዝብ በሚያስገባው የግብር ገንዘብ እንኳ ድምፁ የሚሰማበት ምክር ቤት የለውም ብለዋል። አክለውም ፓርቲያቸው ያነሳው የመብት ጥያቄ እውቅና ያለውና የነበረ እንደሆነ እንዲህ ሲሉ አስረድተዋል።
ከነ ክፍተቱ በህገ መንግስቱ አንቀጽ 69 ላይ የፌዴራል መንግስት ርዕሰ ከተማ አዲስ አበባ ነው ይላል። የከተማው አስተዳደር ራሱን በራሱ የማስተዳደር ሙሉ ስልጣን ይኖረዋል ብሎ ደንግጓል፣ ህገ መንግስቱ ማለት ነው። ህገ መንግስቱ ይህም ብሎ ደንግጎ ሲያበቃ በ1989 በወጣው የአዲስ አበባ ከተማ አስተዳደር ማቋቋሚያ ቻርተር መሰረት ደግሞ ራሷን በራሷ እንድታስተዳደር ከመደንገጓን በላይ ከነስያሜዋ አዲስ አበባ ትባላለች ብሎ ደንግጓል። በኋላ ላይ ይህንን ወደ ተወካዮች ምክር ቤት ወስዶ በማጽደቅ ዙሪያ ብዙ ተንኮሎች ቢሰሩበትም ማለት ነው። ስለዚህ የአዲስ አበባ ከተማ ራሷን በራሷ የማስተዳደር ጥያቄ ፍትሐዊም፣ ህጋዊም፣ ታሪካዊም እውነትን የያዘ ነው።
በተለይም ጉዳዩን አጣዳፊ የሚያደርገውን ምክንያት ሲገልጹ ደግሞ ዶክተር ሰለሞን ጌታነህ የሚከተለውን ብለው ነበረም።
በተለይ ባለፈው አቶ ሽመልስ አብዲሳ ተናገሩት ተብሎ በየመገናኛ ብዙሃኑ እንደተነገረው አዲስ አበባን ሲሆን የአንድ ማህበረሰብ ብቻ የማድረግ አለበለዚያ ደግሞ ካልሆነ ደግሞ ዋጋ አልባ የማድረግ እቅድ ይዘው እንደተነሱ በግልጽ ነግረውናል። እንግዲህ የመንግስትን ወንበር ይዘው የመንግስትን በጀት ይዘው ይሄንን እቅድ ያቀዱ ሰዎች ካሉ አዲስ አበባን ማዳን ኢትዮጵያን ማዳን ነው እና ህጋዊ፣ ታሪካዊና ሞራላዊ መብትን የአዲስ አበባን መብት ለማስከበር ይህንን እንቅስቃሴ አሁን እንድናደርግ ግድ ይለናል ማለት ነው። ስለዚህ በህገ መንግስቱ መሰረት አዲስ አበባ ራሱን የሚያስተዳድርበት በኢትዮጵያ ሀገረ መንግስት ውስጥ በራሷ ግዛተ መሬት ላይ የፌዴራል አድያምነት ወይም ክልልነት መብት ሊረጋገጥላት ይገባል ብለን ተነስተናል።
የአዲስ አበባ የክልልነት ጥያቄ ወይም ፓርቲው በመግለጫው እንደሚጠራው የፌዴራል አድያምነት ጥያቄ በተለያዩ የሀገሪቱ ክፍሎች እየተነሳ ካለው የክልል እንሁን ጥያቄ የተለየ እንደሆነ ያስረዱት አቶ ገለታው ዘለቀ የፓርቲው ተጠባባቂ የህዝብ ግንኙነት ኃላፊ ናቸው። በሳቸው አባባል አዲስ አበባ ክልል መሆን አለበት ስንል አሁን ያለውን የብሔር የፌዴራል ስርዓት ባልደራስ ተቀብሎታል የሚል ትርጉም እንዳይሰጥብን ሲሉ ያስጠነቅቃሉ።
የአዲስ አበባ የመዋቅር ለውጧ ወይም ስቴት እንድትሆን ወይም ራስ ገዝ እንድትሆን የምንጠይቀው ጥያቄ ሁለት ዓላማዎች ሊኖሩት ይችላሉ። አንደኛው ይሄ ጥያቄ የብሔር ጥያቄ አይደለም። አዲስ አበባ እንዳንድ ብሔር አማራ ብሔር፣ ኦሮሞ ብሔር፣ ትግራይ ብሔር የምትባል አይደለችም። አዲስ አበባ ሁሉን አቅፋ ያዘች ናት። ኢትዮጵያውያን ሁሉ ይዛለች። ስለዚህ ይህን ኢትዮጵያዊነቴን ይዤ ህብርነቴን ይዤ የዋናው የማዕከላዊው መንግስት አባል ልሁን የሚለው ጥያቄ መዋቅራዊ ለውጥ አገሪቱ ውስጥ እንዲመጣ ገፊ ነው። መሻሻል፣ ሽግግር ኢትዮጵያ ውስጥ እንዲመጣ ሊገፋ የሚችል ኃይል ነው፣ ግፊት ነው። አጠቃላይ ይሄ ጥያቄ ከባድ ጥያቄ፣ የመዋቅር ጥያቄ፣ የፕሪንስፕል የኦርጋናይዚንግ ፕሪንስፕል ጥያቄ ነው ማለት ነው። ስለዚህ እንዳንድ ብሔር አሁን ተነስቶ ለምሳሌ የወላይታ ጥያቄ ከአዲስ አበባ ጥያቄ ጋር አብሮ አይታይም ማለት ነው። የብሔር ጥያቄ አይደለም። የአዲስ አበባ ጥያቄ የኢትዮጵያ ጥያቄ ነው፣ የህብረ ብሔራዊነት ጥያቄ ነው። ህብረ ብሔራዊነት እንዳያስኩ ስቴት መሆን ይችላሉ የሚል ጥያቄ።
ፓርቲው ይህን ጥያቄውን በጊዜ ቢጋር እስከ መቼ ለማስፈጸም እንዳቀደና በምን አይነት አሰራር ተግባራዊ እንደሚያደርገው ለቀረበው የጋዜጠኛ ጥያቄ ምላሹን የሰጡት አቶ ጌታነህ ባልቻ የድርጅትና የፖለቲካ ጉዳዮች ኃላፊው ናቸው።
በጊዜ ፍሬምወርክ አስቀምጠናል። ከዛሬ ጀምረናል። ፊርማ እያሰባሰብን ነው፣ ይቆያል። ከዛ በኋላ እንደገና ወደሚቀጥለው ምዕራፍ እንሻገራለን። ከዛ እያለ የክልልነት ጥያቄው በአግባቡ ሪፈረንደም ተካሂዶበት ህዝበ ውሳኔ ተካሂዶ በአግባቡ አዲስ አበባ ራሷን የቻለች አዲያም እንድትሆን በአግባቡ በህጉ አግባብ መሰረት ማለት ነው እንዲከናወን እንጠይቃለን። ህዝብ ጥያቄ አንስቷል። የህዝብን ጥያቄ እኛም ጨምረን አንስተን ለመስተዳደሩ እናቀርባለን። መስተዳደሩ ይህንን ተቀብሎ የአዲስ አበባ የፌዴራል አዲያም መጠየቃችንን እንዲቀበልን እንጠይቃለን። ከዛ በኋላ ወደ ፌዴሬሽን ምክር ቤት ህዝበ ውሳኔ እንዲካሄድልን እንጠይቃለን ነው። እዚህ በእኛ ገዢ ምክንያት አሁን ባለው ፊርማ ማሰባሰብ የህዝቡን ጥያቄ ይዞ መቅረብ ነው ለመስተዳድሩ በህግ አግባብ መሰረት በህገ መንግስቱ መሰረት የክልልነት መጠየቅ። ከዛ በኋላ ያለው አብረን የምናየው ይሆናል።
ባልደራስ ዛሬ ይህን ጥያቄውን ተግባራዊ ለማድረግ የህዝብ ድጋፍ ፊርማ የማሰባሰብ ስራውን የጀመረ ሲሆን በተለያዩ የስራ ዘርፎች ክንውኖችን ለማቀላጠፍ ይረዱኛል ያላቸውን 3 ግብረ ኃይሎች ማዋቀሩንም ይፋ አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ ለመጪው የዩናይትድ ስቴትስ ፕሬዝዳንት ምርጫ የምረጡኝ ዘመቻ እየተጧጧፈ ባለበት በአሁኑ ወቅት ፕሬዝዳንት ዶናልድ ትራምፕ የጦር ሰራዊት አባላትን የሚያንቋሽሽ ነገር ተናግረዋል ተብሎ በአንድ መጽሔት ላይ የወጣውን ዘገባ ፕሬዝዳንቱና አስተዳደራቸው ጠንክረው እያስተባበሉ ናቸው። በመጪው ምርጫ የዲሞክራቲክ ፓርቲ ተፎካካሪያቸው ጆ ባይደንን ጨምሮ ነቃፊዎች ትራምፕ ለፕሬዝዳንትነት ብቁ እንዳልሆኑ ይህ ሪፖርት አንድ ማሳያ ነው ብለዋል። የቪኦኤ አራሽ አርባሳዲ ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች።
ዲ አትላንቲክ የተባለው መጽሔት ባለፈው ሳምንት መጨረሻ ባስነበበው ሪፖርቱ ስማቸው ያልተገለጠ ምንጮችን ጠቅሶ ፕሬዝደንቱ በጦርነት ግዳጅ ላይ የወደቁ ወታደሮችን አንቋሸው ተናግረዋል ሲል አትቷል። የሪፖርቱን የተወሰኑ ክፍሎች ሌሎችም የዜና አውታሮች አረጋግጠዋቸዋል። ፕሬዝደንት ትራምፕ ሪፖርቱን አጥብቀው በማስተባበል ውድቅ አድርገውታል። በትዊተር ገጻቸው ሁለት ባሰፈሩት ጽሑፍም የዜና ድርጅቶች ከዲሞክራቲክ ፓርቲው ጋር ተመሳጥረው የተሳሳተ መረጃ የማሰራጨት ግዙፍ ዘመቻ ከፍተውብኛል ሲሉ ወንጅለዋል። በህዳሩ ፕሬዝደንታዊ ምርጫ የሚፎካከሯቸው የዲሞክራቲክ ፓርቲው እጩ የቀድሞ ምክትል ፕሬዝደንት ጆ ባይደን ይህ ዘገባ እውነት ከሆነ ከዚህ ዓለም በሞት እንደተለየው እንደሳቸው ልጅ ሁሉ በጦር ኃይል ውስጥ ያገለገሉ አባላት በሙሉ ይቅርታ ሊጠየቁ ይገባል ብለዋል።
If these statements are true, the president should humbly apologize to every Gold Star mother and father.
የተባለው እውነት ከሆነ ፕሬዝደንቱ በግዳጅ ላይ ልጅ የሞተባቸውን እናቶችና አባቶች እንዲሁም ግዳጅ ላይ የዘመተ የቤተሰብ አባል ያላቸውን ቤተሰቦች በማንቋሸሻቸው እና በመስደባቸው ሁሉንም ዝቅ ብለው ይቅርታ መጠየቅ አለባቸው።
ፕሬዝደንቱ በበኩላቸው ከኔ በላይ ለጦር ኃይላችንና ለሰራዊቱ የቆመ የለም ሲሉ ክሱን አጣጥለዋል።
There is nobody that feels more strongly about our soldiers, our wounded warriors, our soldiers that died in war than I do.
The ሰራዊቶቻችን በጦርነት ለቆሰሉብንም ሆነ ግዳጅ ላይ ለሞቱብን ወታደሮቻችን ከኔ ይበልጥ የሚያስብ የለም። ይህ የቀጣፊዎች ወሬ ነው። ምርጫው እየተቃረበ ሲመጣ ደግሞ ፈጽሞ ምንም ግንኙነት የሌለውን እንዲህ አይነቱን ነገር በብዛት ትሰማላችሁ።
የቪየትናም ጦርነት ዘማቹና በፕሬዝደንት ባራክ ኦባማ ዘመን የመከላከያ ሚኒስትር የነበሩት ቸክ ሄግል ሁለት በሰጡት አስተያየት አትላንቲክ መጽሔት ላይ በወጣው ሪፖርት ፕሬዝደንቱ አሉ የተባለው ካሁን ቀደምም ሟቹን ሴኔተር ጆን መኬነን ስለመሳሰሉ አርበኞች ሲናገሩ ከነበረው የተለየ አይደለም ብለዋል።
He's not a war hero. He is a war hero. He's a war hero because he was captured. I like people that weren't captured, okay? I hate to say.
የጦር ጀግና አይደለም። ስለተማረከ የጦር ጀግና ነው ማለት አይደለም። እኔም ወደው ያልተማረከ ሰው ነው። እሺ?
ቸክ ሄግል ሁለት በኤቢሲ ቴሌቪዥን እንዲህ ነበር ያሉት።
The history of this president over the last 3 and 4 years is pretty clear. And you can go through a litany.
የኒህ ፕሬዝደንት ያለፈው 3-4 ዓመት ታሪካቸው እኮ ግልጽ ነው። ካሁን ቀደም ካፋቸው የወጣውና ያደረጉትን ያን ሁሉ ወደኋላ መለስ ብለው ትመለከተው አትላንቲክ ላይ የወጣውን የጎልድበርግ ዘገባ ትክክል መሆኑ ያረጋግጣል።
ሪፐብሊካኑ የኦሃዮ ክፍለ ግዛት አስተዳዳሪ ማይክ ድዌይን በበኩላቸው ምርጫ ሲቃረብ እንዲህ አይነት ወሬ መውጣቱ ያጠያይቃል ነው ያሉት።
A lot of things come out in a campaign. And I think sometimes people, when they only come out during a campaign.
በምርጫ ዘመቻ ወቅት ብዙ ነገር ይወጣል። እና እንደሚመስለኝ አንድ ነገር በዘመቻ ጊዜ ብቅ ሲል ሰው ጥርጣሬ ይገባዋል። አሁን እንግዲህ ምርጫው 60 ቀን የቀረው፣ ስለዚህ ይህም ጉዳይ ምን ያህል አንድምታ እንደሚኖረው አላውቅም።
አሜሪካውያን በሚቀጥለው የአውሮፓውያን 2021 ማን ኮንግረሱን ማን ዋይት ሀውስን እንደሚይዝ ሊመርጡ የቀራቸው ከሁለት ወር ያነሰ ጊዜ ነው።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የሶማሊያ ጤና ባለስልጣናት ብዙ ሰዎች የኮቪድ-19ን በመፍራት ወደ ክሊኒኮችና ሆስፒታሎች መሄድ ስለሚፈሩና የእናቶች ጤና ምርመራና የህፃናት ክትባት በከፍተኛ ቁጥር መቀነሱን ተናግረዋል። የጤና እንክብካቤ ሰራተኞች ለነፍሰ ጡር እናቶች ህፃናት እንክብካቤ ሲቀንስ የተለመዱት የዘወትር ጤና ችግሮች ይባባሳሉ። ከኮሮና ቫይረስ ወረርሽኝ በበለጠ ብዙዎች ሊጎዱ እንደሚችሉም ተናግረዋል። ቀድሾ የቪኦኤ ዘጋቢ መሐመድ ሼህ ኑር የላከው ዘገባ አለ፣ ደረጀ ደስታ ያቀርበዋል።
አሚና ሙስታፍና ቤተሰቦቿ ጎርፍ ካፈናቀላቸው 3 አመት አለፋቸው። ከዚያን ጊዜ ጀምሮ መኖሪያቸው የመቋዲሾው መጠለያ ጣቢያ ሆኗል። አሚና 3 ሳምንት የሞላው ልጇ ክትባት ያስፈልገዋል። በኮቪድ-19 ወረርሽኝ ሳቢያ ግን ወደ ህክምና መስጫ ጣቢያዎቹ መሄድ አልተፈረችም። የፍራቷ እሷ ባለችበት የመጠለያ ጣቢያ ውስጥ ባሉት ሰዎች ሁሉ ያደረ መሆኑን ትናገራለች። እንዲህ ትላለች አሚና።
ወሃዋን ተራቁ ሃው አድዋይ አብስደርቲሶ አዱዌና ኢላ ዓለም ኩልን።
እኔ ወደ ጤና እንክብካቤ መስጫ ተቋማቱ መሄድ አልቻልኩም፣ ምክንያቱም ኮቪድ-19 መላውን ዓለም እየወረረ ነው። ለራሴም ሆነ ለልጄ ጤንነት እሰጋለሁ። ወደ ጤና ተቋማቱ በመሄድ ቫይረሱ እንዲይዘን አንፈልግም። በዚሁ በኮቪድ-19 የተነሳ እኔም ሆንኩ ልጄ የቅድመ ወሊድም ሆነ ከወሊድ በኋላ ያለው አስፈላጊ የሆነ የጤና እንክብካቤ አምልጦናል።
በሶማሊያ የህክምና ባለሙያዎችና ሰራተኞች በዚህ የኮሮና ወቅት ህፃናትን የሚያስከትቡና ክሊኒኮችን የሚጎበኙ ሰዎች ቁጥር በከፍተኛ ሁኔታ መቀነሱ አሳስቧቸዋል። እንደ ሳዲያ አህመድ ያሉ በጎ አድራጊ ፈቃደኞች በየሰው ቤት ለቤት እየሄዱ ወላጆች ልጆቻቸውን እንዲያስከትቡ ይመክራሉ። ወላጆችም ወደ ክሊኒኮች እንዲመጡ ማሳመኑ ግን ቀላል ስራ አለመሆኑን ስትገልጽ እንዲህ ትላለች።
አሃ ሆስፒታል ኩዩ ሰውተ አይሆል ቡሄ ካረይሳ ኢን ኤምሲኤች ካዶ ቢሃ ኩለ ኤምሲኤች ኩብሻስ ኩዊ ማነሶ ዑር ሃካሳ ከሶ ቃላያ።
ሁሉም እናቶች ነፍሰ ጡርም ይሁኑ የሚያጠቡ ለክትባት ወደ ክሊኒኮች ለመምጣት ዝግጁ አይደሉም። ብዙዎቹ ለኮቪድ-19 እንዳይጋለጡ ይፈራሉ።
ይህ ችግር ትኩረት ካልተሰጠው በሶማሊያ የአልሚ ንጥረ ምግቦች እጥረትን ጨምሮ በመተንፈሻ አካላት ኢንፌክሽን፣ ኩፍኝና የመሳሰሉት ተላላፊ በሽታዎች በእጥፍ ሊጨምሩ እንደሚችሉ የዓለም አቀፉ ቀይ መስቀል አስጠንቅቋል። ቀይ መስቀል እንደሚለው ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር እድሜያቸው ከአምስት ዓመት በታች የሆኑ ህጻናት መካከል ባለፉት ሰባት ወራት ጊዜ ውስጥ ወደ ክሊኒኮች የመጡት በግማሽ ያነሱት ናቸው። በሶማሊያ የዓለም አቀፉ ቀይ መስቀል ሰራተኛ አህመድ ኑር በተለይ ለጥቃት ለተጋለጡ የማህበረሰብ አባላት በተላላፊ በሽታዎች የመጠቃት እድሉ ከፍተኛ መሆኑን ይናገራሉ።
ኡርካን አብቀዊራን ኮሮና ቫይረስ ካሶ ሳሚይ ለማን ሶማሊያ ይጉዳን ዓለም ኮይል ወሆነ ከነይ ኢን ሆይኪ አሩተ ኢማን ወይ ሐሩንታ
ኮቪድ-19 ሀገሪቱን በጠቅላላ በከፋ ሁኔታ ጎድቷል። ወረርሽኙን በመፍራት እናቶችና ህፃናት ክትባት ለማግኘት ወደ ጤና ተቋማት አይመጡም። ክትባት የማያገኙ ህፃናት እየበዙ በመምጣታቸው ደግሞ ለተላላፊ በሽታዎች የተጋለጡ ህፃናት ቁጥር እየጨመረ ይሄዳል።
የሶማሊያ የጤና ሚኒስቴር ችግሩ መኖሩን በሚገባ የተገነዘበ መሆኑን በብሔራዊ ደረጃ ኮቪድ-19ን ለመከላከል የተቋቋመውን ግብረ ኃይል የሚመሩት ዲሬክተሩ አብዱል ረዛቅ የሱፍ ይናገራሉ። አንዳንድ ጥረቶችንም እያደረጉ መሆኑን ገልጸዋል።
وارن حقيقه وين استعمالك اديق التلالك وهوسو دعي ففتان كودر كان كورونا دراديس
اونت نو بكوفيد 19 مكنيات يميكتبو سوبوش قطر بكفتهنيا هونيتا مكنسون يتردانو يهون انجي يا سوماليا تينا مينستير تلالافي بشتاوچننا يموت متن انديقنس كتفلهغه كتبات يجد مهونون لسوبوش يمياستواوقبت ليو منجد بمافلالغي يسرانو
በሶማሊያ በቅርብ ወራት ውስጥ የተከሰተው ከባድ የጎርፍ አደጋም የውሃ ወለድ በሽታዎችን በመፍጠር ተጨማሪ አደጋዎችን የደቀነ መሆኑን ዓለም አቀፉ ቀይ መስቀል አስታውቋል። የጎርፍ አደጋው በኮቪድ-19 ላይ በመጨመሩ የሶማሊያን የጤና ስርዓት ለበለጠ ቀውስ የዳረገው ቢሆንም እንደ አሚና ላሉት እናቶች ደግሞ ተጨማሪ ስጋት መደቀኑ አይቀርም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። የኮቪድ-19 ዘመቻ ውጤት በዛሬው ዕለት ይፋ ተደርጓል። የጤና ሚኒስትር የህዝብ ግንኙነት ኃላፊ የሆኑት ዶክተር ተገኔ ረጋሳ በአንድ ወር ውስጥ ለመመርመር ከታቀደው 200 ሺህ ሰዎች ከእጥፍ በላይ ከግማሽ ሚሊዮን በላይ ህዝብ በመላው ሀገሪቱ መመርመሩን ለአሜሪካ ድምጽ ገልጸዋል። ኤደን ገረመው በአጠቃላይ በዘመቻ ውጤት ዙሪያ አነጋግራቸው ተከታዩን ዘገባ አሰናድታለች።
በአንድ ወር ጊዜ ውስጥ በህብረተሰቡ ዘንድ በኮቪድ-19 ዙሪያ ያለውን ግንዛቤ ለማስፋት 17 ሚሊዮን ቤቶችን በመድረስ ከ200 ሺህ በላይ ሰዎችን ለመመርመር አቅዶ የተጀመረው ሁሉም ዘመቻ ሙሉ ለሙሉ ከታቀደለት በላይ የሆነ አፈጻጸም ማስመዝገቡን የጤና ሚኒስቴር ይፋ አድርጓል። የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ ዶክተር ተገኔ ረጋሳ ኮቪድ-19 ወደ ሀገሪቱ ከገባበት ጊዜ ጀምሮ ዘመቻው እስከጀመረበት ድረስ በነበሩት ጥቂት ወራቶች 468,000 ሰዎችን ብቻ መመርመር የተቻለ መሆኑን ጠቅሰው በአንድ ወር ጊዜ ውስጥ ግን 575,000 ሰዎችን መመርመር መቻሉን አስታውቀዋል።
አንጻር ስናይ መጀመሪያ ይህን ዘመቻ ስንጀምር 468,000 ሰዎች ነበር ለዚህ ለኮቪድ 19 ምርመራ ያደረጉት። እንግዲህ ይሄ ኮቪድ ከተከሰተ ጊዜ ጀምሮ ያለው በሙሉ የሚያጠቃልል ነው። ከዘመቻው ጋር ተያይዞ ደግሞ 575,000 ሰዎችን መመርመር ችለናል። ይሄ በፊት ከነበረው 5% ድርሻ ይይዛል። ይህ እንግዲህ በአንድ ወር ዘመቻ የተገኘ ነው። ከምርመራ አንጻር ስናይ እና በአጠቃላይ ደግሞ በፊት የነበረውና የአሁኑን ስንደምር ዘመቻው እስከ ነሐሴ 30 ብቻ ከ1 ሚሊዮን በላይ ሰዎችን መመርመር የተቻለበት ሁኔታ ፈጥሮልናል። ይሄ ትልቅ እድል ነው ብለን መውሰድ እንችላለን። ከግንዛቤ መፍጠርና ቸልተኝነትን ከመቀነስ ህብረተሰቡም እንደገና ራሱን እንዲያይ እያንዳንዱ ዜጋ በተለይም ደግሞ ተጋላጭ የሆኑ ህብረተሰቦች ላይ ትኩረት በመስጠት ግንዛቤ የመስጠት የማስተማር በቤተሰብ ደረጃ እንዲሁም በአባወራ በቤት ደረጃ ወሬቷ ውስጥ ካሉ ወረዳዎች እስከ 80% በላይ እንደርሳለን ብለን ነበር ያቀድነው። በዘመቻው የመጨረሻ ሪፖርት የሚያሳየው ካሉት ከ1200 አካባቢ የሚሆኑ ወረዳዎች ውስጥ 1096 ወረዳዎችን ማድረስ ተችሏል። ይህም እንግዲህ የሚያሳየው ከእቅዳችንን በላይ መሄዳችን ነው።
ዶክተር ተገኔ ረጋሳ ከሪፖርቱ ውጤት በመነሳት ቫይረሱ በመላው ሀገሪቱ በሚገኙ የክልል ከተሞች መሰራጨቱን ገልጸው በተለይም ደግሞ በአዲስ አበባ፣ ኦሮሚያና ትግራይ ላይ ባሉ ከፍተኛ እንቅስቃሴዎች ምክንያት የቫይረሱ ስርጭት አስከፊ መሆኑንም ይገልጻሉ።
እዚህ ዘመቻ አንዱ ትልቅ ውጤት የተገኘበትና ሀገራዊ ስዕልን ሊያሳይ የሚችል ሪፖርት ተገኝቶበታል። ይህም አዲስ አበባ ብቻ ሳይሆን በሁሉም የሀገሪቱ አካባቢዎች፣ በሁሉም ክልሎች፣ በሁሉም ዞኖች ቫይረሱ ተሞ ውስጥ የተሰራጨ መሆኑን ነው ያረጋገጥንበት። በዚህ ዘመቻ እንግዲህ ከክልል ክልል ይለያያል። አዲስ አበባ አሁንም ቢሆን በቀዳሚነት ነው ያለው። ከስርጭቱም አንጻር አጠቃላይ የወጣ ያለው ሪፖርት የሚያዘው ሰው ቁጥርን ስናይ፣ እንዲሁም ደግሞ ሌሎች የሞቱንም ሌላውንም ስናይ አዲስ አበባ ቀዳሚ ደረጃ ይዘዋል። ሌሎች በዚህ በተለይ በዘመቻው ጋር ተያይዞ ያለውን አጠቃላይ መረጃ በቁጥር ደረጃ ስናይ ደግሞ ከበፊቱ መጨመሩን የሚያሳዩ ክልሎች አሉ። ለምሳሌ ኦሮሚያ ጨምረዋል፣ ትግራይ በተመሳሳይ መልኩ ጨምረዋል። ሁሉም ጋር ግን ስርጭቱ መስፋፋቱ
ለይቶ ማቆያም በተመለ ከተም የሁሉም ዘመቻ ሪፖርት አብዛኞቹ ማቆያዎች መምላታቸውን ያመለከተ መሆኑን ዶክተር ተገኔ በመጥቀስ ያለው አማራጭ በሽታው ጽኑ ያልሆነባቸውን ግለሰቦች በቤታቸው እንዲያርፉ ማድረግ መሆኑንም ያስረዳሉ። አዲስ የተገኙ ጥናቶች በበሽታው ተይዘው የሚያገግሙ ሰዎች በሽታ የመከላከል አቅማቸው አነስተኛ መሆኑን በማመላከት ህብረተሰቡ እንዳይዘናጋም ያሳስባሉ።
ለይቶ ማቆያዎችም ይሁኑ ለይቶ ማከሚያ ማዕከላት እየሞሉ እንደሚሄዱ ምን ጥያቄ፣ ምክንያቱም የቫይረሱ ስርጭት እየተስፋፋ ስለመጣ ከዚሁ ጋር ተያይዞ የሞላበት አካባቢ ወደ መሙላት ደረጃ የደረሱ ቦታዎችም እንዳሉ ሪፖርታችን ያሳያሉ። እነዚህ ደግሞ ማሻሻያዎችም የተደረጉት በተለይም ደግሞ ቤት ላይ የመታከም ክትትል የማድረግ ቅድሚያ ተሰጥቷቸው የበሽታ ምልክት ታይቶባቸው የህመም ምልክትን የሚያሳዩ ሰዎች ወደዚህ ማዕከላት እንዲገቡ የማድረግ፣ ሌሎች ግን ቫይረሱ ስለተገኘባቸው ብቻ ከመጀመሪያ አካባቢ ላይ ወደ ሕክምና ተቋማትና ወደ ለይቶ ማቆያ ይገቡ የነበረው በተለይም መስፈርቱን የሚያሟሉ ቤታቸውን መቆየት የሚችሉ እና ራሳቸውን አግሎ ለሌሎች ቫይረሱን ሳያስተላልፉ ቤት መቆየት እንዲችሉ እና ክትትል ተደርጎላቸው እኒ የጤና እክል ደግሞ ካጋጠማቸው ወደ ሕክምና ተቋማት እንዲሄዱ እያደረግ ነው። በዚህ መልኩ እየሰራንበት ነው ያለ ነው። ከመሙላት አንጻር ግን ቫይረሱ ስርጭት ከዚህ የጨመረ ከሄደና በበሽታው የሚያዙ ሰዎች የመያዝ ብቻ ሳይሆን በጽኑ ሕሙማን ራሱ ከፍ እያለ የመጣበት ሁኔታ ስላለ ይሄ አሳሳቢ ነው። ለዛም ነው በዋናነት ህዝባችን ምንም ሳይዘናጋ ይህን በሽታ መከላከልና መቆጣጠር የጥንቃቄ እርምጃዎችን እንዲወስድ እያሳሰብን ያለ ነው። ሪፖርቶች፣ ጥናቶች የሚያሳዩት በበሽታ ወድኖ ያገግሙ የመጡ ሰዎች ለወደፊት ለተለያዩ የጤና እክሎች ሊያጋጥሟቸው እንደሚችል መረጃዎች ይመጡ ነው። እነ ካንሰር፣ የስኳር ህመም፣ የደም ግፊት እና የተለያዩ ተመቱ እንደሚችሉ ጥናቶች ያሳያሉ። እና አደገኛ እንደሆነ ተገንዝበን ራስን መጠበቅ፣ አካባቢ መጠበቅ፣ ቤተሰብን መጠበቅ፣ ብሮም ሀገርን መጠበቅ ትኩረት ሊሰጥ ይገባል።
የሞት አሀዝን በተመለከተም እስከ ትላንትናው ምሽት ድረስ 933 ሰዎች ህይወታቸው በኮቪድ-19 ምክንያት ማለፉን ገልጸው ህብረተሰቡ ዘንድ ያለው መዘናጋትና ቫይረሱ የለም የሚል ስሜት ከፍተኛ የሆነ ዋጋ የሚያስከፍልበት ደረጃ ላይ እየደረሰ ነው ይላሉ።
አጠቃላይ እንግዲህ ስናይ የሞት መጠኑ በጣም ጨምሯል። በዚህ ዘመቻው ጋር ተያይዞ አየ ነው ምንድን ነው የሞት መጠኑም አዳዲስ የሚያዙ ሰዎችንም ስናይ እንዲሁም ደግሞ የጽኑ ህሙማንንም ስናይ በተለይም ደግሞ አክቲቭ ኬዙንም ስናይ በሁሉም ክልል ላይ ይሄ ቁጥር እየጨመረ መምጣቱን ነው የሚያሳየው። ስለዚህ ነገ ከነገ ወዲያ ምን እንደሚሆን አናውቅም። ብዙ ሰው አሁን አክቲቭ ኬዝ ላይ ያለው እና ወደ ሞት ሊያጋልጥ ይችላል። ስለዚህ ዋናው ጥንቃቄ ነው። የበሽታ መከላከልና መቆጣጠር ዋናው ጥንቃቄ መውሰድ፣ ጉድለቶቻችንን ማረም፣ ቸልተኝነትን ማስወገድ እና ይህን በሽታ አቅልሎ የማየት ችግር አለ። በየቦታው በከተማም በገጠርም ጭምር አቅልሎ የማየት አንዳንዱ ሰዎች በኢትዮጵያ እስካሁን ድረስ ቫይረሱ የለም ብሎ የሚናገሩ ሰዎች ያጋጥማሉ። ይሄ በጣም ስህተት ነው። በፊት እንኳን ውጭ ላይ ሌሎች ሀገሮች ላይ ነበር የሚሰማ። አሁን ላይ ግን ይህ ዘመቻን በተለይ ያሳየው ቫይረሱ በሁሉም አካባቢዎች መዳረሱን መሰራጨቱን አረጋግጠናል እና ስለዚህ መዘናጋት ዋጋ ያስከፍላል።
በተለያዩ የሀገሪቱ ክፍሎች በተፈጥሯዊ የጎርፍ አደጋ እየተፈናቀሉ ያሉ የህብረተሰብ ክፍሎችን ከኮቪድ-19 ለመከላከል የጎርፍ ትንበያው ይፋ ከተደረገበት ጊዜ ጀምሮ የተጋላጭነት መጠኑ እንደሚጨምር በመገንዘብ የምርመራና የመከላከል ስራዎች ላይ የተሰራ መሆኑን በመጥቀስ አሁንም ግን ያለው እንቅስቃሴ በቂ ባለመሆኑ የሚመለከታቸው አካላት በሙሉ እንዲሳተፉም ጥሪ አቅርበዋል።
በተፈጥሮም ይሁን ሰው ሰራሽ አደጋ መሰናከል ሲኖር ለቫይረሱ መውጣት ምክንያት የሚሆኑ ነገሮች አሉ። ለመጠለያ እንዲሁም ለምግብ፣ ለውሃ፣ ለመረዳዳትም አንድ ቦታ የመሰባሰብ ባህሪ እንዳለ ይታወቃል። ይሄ ስርጭቱን ሊያስፋፋው ይችላል። ከዚህ አንጻር እንግዲህ እኛ መጀመሪያውኑም የተቋቋመ ግብረ ኃይል አለ። በየቦታው ከፌዴራል ጀምሮ ክልሎች እስከ ዞን እስከ ወረዳ ቀበሌ ድረስ ያሉ ግብረ ኃይላት አሉ። እነዚህ ግብረ ኃይላት የተፈጥሮም አደጋ ከመከሰቱ በፊትም እንደዛ አይነት በተለይ ከክረምት ጋር ተያይዞ ሊያጋጥሙ የሚችሉ ጉዳዮች ተለይተዋል። ከበሽታ ጋር ተያይዞ ውሃ ወለድ በሽታ ሊከሰት ይችላል። እንዲሁም ደግሞ የተፈጥሮ አደጋዎችን እንደ ጎርፍ የመሳሰሉ ሊከሰቱ ስለሚችሉ ይህንን እንዴት መከላከል እንደሚቻል፣ የአደጋውን መጠን መቀነስ እንደሚቻል በየደረጃ ያለው አካል ከሚመለከታቸው ሴክተር መስሪያ ቤቶች ጋር ሆነን ስንሰራበት ነበረ። የተከሰተ በኋላ ብቻ ሳይሆን በፊትም ዝግጅቶች ነበሩ። የገለበ ስለሆነ ይሄ የተወሰነ ጊዜ ሊቀጥል ስለሚችል አሁንም በዚሁ አጋጣሚ የሚመለከተው አካል በሙሉ ርብርብ እንዲያደርግና ህብረተሰባችንን እንዲታደግ ከኮቪድም በዋናነት ማዕከል ተደርጎ መከላከሉና መቆጣጠሩ እንዳይረሳ እንዲሁ እንደ ጤና ሚኒስቴር ይህንን አሁንም መልዕክት ማስተላለፍ ፈልጋለሁ።
ዶክተር ተገኔ ሲያጠቃልሉም አዲሱ ዓመት ዘመድና ወዳጅ የሚሰባሰብበት መሆኑን በማስታወስ ህብረተሰቡ በገበያና በሃይማኖት ቦታዎች ላይ ፊት መሸፈኛ ጭንብሎችን በማድረግና እንዲሁም በተቻለ መጠን የእጅ ንጽህናውን በመጠበቅ ራሱን ከበሽታው እንዲጠብቅ ከመልካም የበዓል ምኞት ጋር መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። የኢትዮጵያ ወርልድ ቪዥን እንደርታ ቅርንጫፍ የትምህርት ሂደት እንዳይስተጓጉል የሚያግዙ 1900 ራዲዮኖችን በመግዛት ለተቸገሩ ተማሪዎች እንዳበረከቱ የወረዳው ሊቀመንበር አቶ ጸጋይ ገብረ ተክለ ገልጸዋል። አለም ፍሳህዬ ዝርዝር አለው።
የእንደርታ ወረዳ አስተዳደር ሊቀመንበር አቶ ጸጋይ ገብረ ተክለ ወረዳችን የጅቡቲ መስመር መግቢያ የአፋር ክልል ድንበርና ለመቀሌ ከተማ ቅርብ በመሆኑ ለኮሮና ቫይረስ ተጋላጭ ነው። በዚህ ምክንያት 16 ሰዎች በቫይረሱ ሲያዙ የሁለት ሰዎች ሞትም አጋጥሞናል ብለዋል።
በዓለም ላይ እንደሚታወቀው ኮቪድ-19 ከፍተኛ የሆነ ጫና እየፈጠረ ነው ያለው። በኢኮኖሚ፣ በማህበራዊ፣ በፖለቲካዊ ጠቅላይ ከፍተኛ ጫና እያሳደረ ነው ያለው። እንደ ክልልም እንደ ሀገርም በተለይ ደግሞ እንደ ወረዳችንም በጣም ከፍተኛ የሆነ ጫና እየፈጠረብን ነው ያለው። በተለይ እንደርታ ወረዳ እንደምታውቀው በመቀሌ ዙሪያ የሚገኝ ነው። በዚህም በአፋር ክልልም የሚዋሰን የሚዳ ነው። ጅቡቲም ዋና መንገድ መስመር ያለው ነው። ስለዚህ በዚህ አኳን ከፍተኛ የሆነ ንክክና የሰው እንቅስቃሴ ያለበት ነው። ስለዚህ ከፍተኛ ጫና የሚፈጥርበት ነው ያለው እና በዚህ አኳን ደግሞ ከፍተኛ የሆነ ንክክ ያጋጠመን በሽታውም ተገኝተዋል። በኛ ኮቪድ በገረብገብ አካባቢ የሚሰራ ትልቅ ግድብ አለ። እዛ የሚሰሩ ከፍተኛ ሰራተኞች እና አርሶ አደሮች አሉ። በዚህም እስከ 16 የሚሆኑ በኮቪድ የተያዙ አሉ። ስለዚህ ከፍተኛ የሆነ ጫና እየፈጠረብን ነው ያለው እና እንደ ወረዳውም ከፍተኛ የሆነ እንቅስቃሴ እያሰራንበት ነው ያለ ነው። ኮማንድ ፖስት አደራጅተን በወረዳ በቀበሌ በጎጥም ደረጃ አደራጅተን እየሰራንበት ነው ያለ ነው። በዚሁ ደግሞ ጥሩ ውጤት እያስመጣ ነው ያለው። በትምህርትም እንደምታውቀው ዓለም ኮቪድ ከተገኘ በኋላ በተለይ ደግሞ በሀገራችን ገብተዋል ከተባለ ትምህርት ተቋርጧል። ከተቋረጠም በተለይ ህጻናት ከትምህርት ገበታቸው ከትምህርት እውቀታቸው እንዳይለዩ ከፍተኛ ስራ እየሰራን ከተለያዩ የድርጅት የዓለም ድና የሀገር ውስጥ ድርጅቶች አብረን እየሰራን ነው ያለነው።
የወረዳው ተጋላጭነት ግንዛቤ ውስጥ በማስገባት እንደርታ ወረዳ ቅርንጫፍ ወርድ ዲቪዥን የትምህርት ሂደት እንዳይስተጓጎል 1900 ሬዲዮዎች ለተቸገሩ ተማሪዎች ማስረከባቸውን የወረዳ እንደርታ ሊቀመንበር አቶ ጸጋይ ገብረ ተክለ ይናገራሉ።
በወረዳችን የሰራው ወርድ ዲቪዥን ከፍተኛ አስተዋጽኦ ነው ያደረገው። ለምሳሌ በመጀመሪያ ተማሪዎች ከትምህርት ገበታቸው ሲወጡ አጫጭር ጽሁፎች በማዘጋጀት አጫጭር የፈተና በማዘጋጀት በቤታቸው ሆኖ እንዲሰሩና እንዲለማመዱ ከትምህርት ውጭ እንዳይሆኑ እንዳይለዩ በማለት እየሰራ ነው የቆየው። ከዛ ቆይቶ ደግሞ ትምህርት በሬዲዮ እንደ ክልል ከተጀመረ በኋላ ወደ 1900 ሬዲዮ ገዝቶ በየአካባቢውና በየትምህርት ቤቱ በተለይ ሬዲዮ የሌላቸው ህጻናትም በቤታቸው ሆነው እንዲሰሙና እውቀታቸውን እንዲያገኙ ከፍተኛ እገዛ ነው ያደረገው። ይሄ ብቻ ሳይሆን በጠቅላላ በኮቪድ ዙሪያ በወረዳችን ከፍተኛ እንቅስቃሴ ነው። ወደ 2.8 ሚሊዮን የሚሆን በጀት በጅቶ ነው እየሰራ የሚገኝ።
የኢትዮጵያ ወርድ ዲቪዥን እንድርታ ወረዳ ቅርንጫፍ ባደረገልን እገዛ ህጻናት ተማሪዎች ከትምህርት ገበታቸው እንዳይርቁ፣ ደካማና ጠዋሪ የሌላቸው ለቫይረሱ እንዳይጋለጡ የተለያዩ እገዛ አድርገዋል ይላሉ የወረዳው አስተዳዳሪ አቶ ጠጋይ ገብረ ተክለ።
አሁን ምንድነው ከትምህርት ህጻናት ከትምህርት እንዳይለዩ ከፍተኛ አስተዋጽኦ ነው ያደረገው። እንዳልኩ አጫጭር ጽሁፎች በቤታቸው ሆነው እንዲያነቡ ያነበቡትም ምን ያክል ውጤት እንዳገኙ ቴስት ለማድረግ ፈተና አውጥተዋል፣ ቴስት አድርገነዋል። በመምህራን በየቤታቸው እየሄዱና በየአካባቢው እንትን እያደረጉ ስለዚህ ከፍተኛ አስተዋጽኦ ነው ያደረገው። በሌላ ደግሞ በሽማግሌዎች ህጻናት አጋዥ የሌላቸው ችግረኞችም በዚህ ምክንያት እንዳይጎዱ ከፍተኛ የሆነ ችግር እንዳይደርስባቸው ፊኖ፣ ዘይት፣ የምግብ ቁሳቁስ በማቅረብ ብርድ ልብስ፣ የተለያዩ የቤት እቃዎች በማገዝ ከፍተኛ አስተዋጽኦ እያደረገ ነው የነበረውና እንደ ወረዳ ከፍተኛ እገዛ ነው እየታገዝ ነው። ከሰሜን
ኢትዮጵያ ወርድ ዲቪዥን ትግራይ ቅርንጫፍ ተጨማሪ ማብራሪያ ለማግኘት ያደረግነውን ሙከራ አልተሳካም። አቶ ጸጋይ የሰጡን ማብራሪያ አመሰግናለሁ። አለም ፍሳ ከመቀለ።
አለምን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ እየተጠናቀቀ ያለው የ2012 ዓመተ ምህረት በተመለከተ አዲስ ቸኮል የድሬዳዋና የሐረር ከተማ ነዋሪዎችን አነጋግሮ ተከታዩን ዘገባ አድርሶናል።
አቶ እንድሪያስ ታረቀኝ ይባላሉ። በድሬዳዋ ዩኒቨርሲቲ የህግ መምህር ናቸው። እርሳቸው አንኳር ናቸው የሚሏቸውን የ2012 በጎና መጥፎ ጎኖች ይጠቅሳሉ። እንደ እርሳቸው አባባል የአባይ ግድብን መሙላት መጀመራችንና በዚህ ሂደትም ዜጎች በጋራ መቆማቸው በ2012 ከታዩ በጎ ነገሮች መካከል ይጠቀሳል ይላሉ። ኮሮና ቫይረስ ሲከሰት አቅም የሌላቸውን በመደገፍ ረገድ መንግስት በጥሩ ኃላፊነት ግዴታ እንደተወጣ ጭምር ነው የሚናገሩት። በዚህ ሂደት የታየው የዜጎች ርብርብን በጥሩ ጎኑ ያነሱታል። ሆኖም እንደ አቶ እንድሪያስ 2012 ሌሎች አሉታዊ መልኮችም ነበሩት።
2012 ላይ ያጋጠሙ ችግሮች የመጀመሪያው ሴኩሪቲ ነው። የዜጎች ወጥቶ የመግባት ችግር በዋናነት 86 ዜጎች፣ ከዛም በፊት ደግሞ በተለያዩ አካባቢዎች የዜጎች መፈናቀል፣ ቤኒሻንጉልም ሊሆን ይችላል፣ ኦሮሚያ ውስጥም ሊሆን ይችላል፣ በአማራ ክልልም እንደዛው ቅማንት ግጭቶች ነበሩ፣ የማይካዱ ግጭቶች። እነዛ ግጭቶች የሰው ህይወት እንዲጠፋ አድርገዋል። ሌላኛው ኮቪድ መምጣቱ ራሱ ቦታ ቦታ መንቀሳቀስ መብታችንን ኢቨን ሰላምታችንን እስከ መለወጥ የደረሰ ችግር ነው እና ያንን እንደ ችግር ልወስደው እችላለሁ። ግን አሁን በቅርቡ ደግሞ ኦሮሚያ ውስጥ የተፈጠረው ችግር አጫሉ ከሞተ በኋላ የዜጎች መሞት በጣም የሚያሳዝን ሁኔታ ነው።
በሐረማያ ዩኒቨርሲቲ መምህርና በድሬዳዋ ከተማ በምታበረከተው የበጎ ፈቃድ አገልግሎት በአሜሪካ ኤምባሲ እውቅና የተሰጣት ወይዘሮ ዘቢም ሙሰማም ከፖለቲካ አንጻር የሚያስከፉ ነገሮችን 2012 ላይ አይተናል ትላለች።
እና በአመዛኙ ለውጥ የሚባለው የፖለቲካው ስርዓት አለ አይደለ? ኮንፊውዥን የፈጠረበት ሁኔታ አለ። አንዳንዶችን ግራ ያጋባ፣ ለአንዳንዶች ተስፋ የሰጠ፣ ለአንዳንዶች ተስፋ ያስቆረጠ። ያው በባህሪ ፖለቲካ ሁሉም ሰው ሊያስደስት አይችልም። ግን እንደ ሀገር ስታየው በጣም ብዙ ሰው ያለቀበት ነው። ፍራስትሬሽን በጣም የነበረበት በጣም ተስፋ መቁረጥ ሁላችንንም ማለት ነው። የራሴንም ስነግርህ ኢቨን አሁን ራሱ ለምሳሌ የሆነ ቦታ የስራ አጋጣሚ ቢወስደኝ እሄዳለሁ ወይ ብለህ ለመወሰን የምትፈራበት ሲቹዌሽን እና እውነቱ ምኑ ጋር ነው ያለው ብለን የምጠራጠርበት አይነት ሲቹዌሽን ነው ሀገሬ ላይ ያለው ነገር፣ ምክርቱና የሰላሙ ነገር። በሌላ በኩል እንደ ሀገር ያው ተስፋ የሚሰጡ ነገሮች የምታያቸው፣ ግን ደግሞ ሰው ላይ ያለመሰራቱ ደግሞ አሳሳቢ ነው። ሀገር ማለት ሰው አይደለም እና ያው ሰው ላይ አልተሰራም እና ያ ነገር ትንሽ እንዴት ነው ግን ይሄ እነዚህ ፕሮጀክቶች ሀንድል ማድረግ የሚችል ጭንቅላቶች ሳይፈጠሩ ፕሮጀክቶቹ ቢሰሩ ቢያልቁ ምን ዋጋ አለው?
ልክ እንደ ድሬዳዋ ዩኒቨርሲቲ አቶ እንድሪያስ ሁሉ ወይዘሮ ዘቢብም እውቅና ባገኘችበት የበጎ ፈቃድ አገልግሎት ብሩህ ነገር አለ ባይነች 2012 ላይ
ኮሮና ኦፍኮርስ መጥፎ ክስተት ነው። በምንም ሲቹዌሽን ግን መጥፎ ቢመስልም ራሱ ጥሩ ይዞ ያመጣቸው ነገሮች አሉ። ምንድን ነው ካለው መጠላለፍ ካለው የብሄር የዘር ክፍፍል አለ እያልክ ደግሞ አንዱ ብሄር አንዱ ሲረዳ ስታይ ለካ ይሄ ነገር ውሸት ነው እንዴ የምትልበት ነገር፣ ሁሉም ወጣቶች ሁሉም ሰው ባለው አቅም ሁሉ የተቸገረውን በኩላይን እያየ በኩላይን ትሪት እያደረገ ለመድረስ ሰውነትን በማስቀደም ማለት ነው፣ ሰብአዊነትን በማስቀደም ለመድረስ ወጣቱ ሁሉም አቅሙ በሚችለው ማህበረሰቡ ድጋፍ የሚፈልጉትን ለመርዳት የተደረገ የነበረው ተነሳሽነት እጅግ ገራሚ ነው።
የሀረር ከተማ ነዋሪው አቶ አብዲ ሀሰንም ሀገሪቱ በ2012 ክፉውንም በጎውንም አስተናገዷን ይናገራሉ። ጥሩ ከሚሉት ይጀምራሉ።
ላይ አባይ ላይ ያንህን መስዋዕትነት የከፈልንበት የጋራ ጉዳያችን የሆነው ሙሌት መጀመሩ እኔ ከፍተኛ የሆነ እርካታን ፈጥሮኛል። የ2012 እያለቀ ያለው አመት ከፍተኛ ስኬታችን ነው። ሌላ እኔ እንደ ጠንካራ ጎኖች ይህን ኢኮኖሚካሊ እንግዲህ ብዙ ነገሮች ቢሆንም እንደ ጠንካራ ጎኖች ሌላው ማነሳው ዊሊንግነሱ በመንግስት ጎን ነበረ። እቅዶች መውጣታቸው፣ ከተቃራኒ ፖለቲካ ኃይሎች ጋር የመደራደር ፍላጎት ማሳየቱ፣ መነሳሳት መኖሩ 2012 እንግዲህ ከፍተኛው ነገር ያው የኖቤል ሽልማቱ እሱ በተግባር ሊገለጽ ይገባል። በአገራችን ላይ ማለት ነው ያ ነገር እዳ ነው።
ግን ሌሎች ችግሮችም ነበሩ ባይ ናቸው አቶ አብዲ።
ስፔሻሊ የለውጥ ኃይሉ ስልጣን ከያዘ በኋላ ብዙ በጣም ብዙ ተስፋዎች ነበሩ። በማህበራዊ በኩል አሁን ኢኮኖሚካሊ ይመስለኛል እኔ የዚህ የፖለቲካው አለመረጋጋት ከፍተኛ የኢኮኖሚና ማህበራዊ ጫናዎችን በሀገራችን ላይ ያስከትሏል። እና ለምሳሌ አሁን ብናነሳ እንደ ዓለም አቀፍ ራሱ ብናይ ኮቪድ አሁን በእኛ ላይ ድህነትን ነው ያመጣ ከበሽታው ባለፈ ከፍተኛ የሆነ ቀውስን ያስከተለው።
ሶስቱም አስተያየት ሰጪዎች በቀጣይ ምን መደረግ አለበት በሚለው ላይ የሚሉት አላቸው። አቶ እንድሪያስ ተካሌ በ2013 ይደረጋል ብለው የሚጠብቁት ሀገራዊ ምርጫ በሰላም እንዲጠናቀቅና የህግ የበላይነትና አብሮነትን የሚያጠናክሩ ሌሎች እርምጃዎችም እንዲወሰዱ ይመክራሉ።
ዜጎች ከቦታ ቦታ የመንቀሳቀስ መብታቸው እንዲጠበቅ መንግስት ተገቢውን ጥረት ማድረግ አለበት የሚል እምነት አለኝ። እንደ ግለሰብ በዛ ደረጃ ጠንካራ የሆነ አቋም ነው ያለኝ። ያ ማለት ደግሞ መንግስት ደግሞ ከሚገባው በላይም ደግሞ እርምጃ ሊወስድ ይገባልም የሚል እምነት የለኝም። ተገቢውን ጥንቃቄ በማድረግ መወሰድ ያለበትን እርምጃ ወስዶ ያ ማለት የሰበብ ጥሰት ሳይፈጥር የዜጎችን ወጥተው የመግባት መብታቸው ማስከበር እንዲሁም የህግ የበላይነትን የማስከበር ኃላፊነቱን በ2013 እንዲሁ ቢቀጥል ዜጎች መተባበራቸው አሁን ያለው መተባበርም ወደፊት ቢቀጥል።
ወይዘሮ ዘቢ ሙሰማም የአቶ እንድሪያስን ሀሳብ ይጋራሉ። ብሔርተኝነት ቢለዝብና ሰውነት ብናስቀድም ይላሉ።
ሰማችን አስፈርቶናል። የምር አሁን እኔ ማምነው በሰውነት ነው። ዘር ሳይኖረኝ ቀርቶ አይደለም። ይሄ የተከፋፈለ የዘር ፖለቲካ በጣም አንዳንዶች እንዲህም ሲባል ላይወዱት ይችላሉ። እንዲህ ኢቨን ብዬ በማለት ያ እንዴት ዘሬን ከመናከው ከምጥላት አይደለም ግን ሰውነት ይቀድማል ከምንም ነገር በላይ። ስታንዳርድ አያስፈልገውም ሰው መሆን በቂ ስለሆነ ማለት ነው።
የሀረሩ አቶ አብዲ ሀሰን በበኩላቸው በፌዴራል መንግስትም በትግራይም በኦሮሚያም ሆነ በሌሎቹ አካባቢዎች የሚስተዋሉትን የሀገሪቱን ውስብስብ ችግሮች በሁሉ አቀፍ ውይይት መፍታት አለብን ባይ ናቸው።
ያጠፉት ነገሮች ካሉ በህግ ይጠየቃሉ፣ ጥፋተኛ ካለ ማለት ነው። ነገር ግን አሁን ይቺን ሀገር ከማረጋጋት አንጻር ድርድር መቅደም አለበት። ድርድር መነጋገር አለብን። ቅድም ብያለሁ እኔ ክፍተቶች ይሄ ናቸው። ነገሮችን ማጦዝ የለብንም። የተገባልንን ተስፋ እስቲ መለስ ብለን እንየው።
ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።
Remember the bills, the bar, and the bar.
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ተናደሩ።